ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን በኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ነው።
ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የእግዚአብሔር ቃል በሰው ልብ ውስጥ የሚጠበቅ የእግዚአብሔር ቃል አደራ የሚል ነው። የእግዚአብሔር ስም የተባረከ ይሁን። በዘዳግም ምዕራፍ 30 ላይ የእግዚአብሔር አምላካችን ቃል እንደዚህ ይላል ከቁጥር 11 ጀምሮ፣ እኔ ዛሬ የማዝህን ይህችን ትእዛዝ ከባድ አይደለችም፣ ካንተም የራቀች አይደለችም፣ ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም፣ ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣ ለማን ነው እንዳትል፣ ከባህሩ ማዶ አይደለችም፣ ነገር ግን ታደርገው ዘንድ ቃሉ በአፍህና በልብ ውስጥ ላንተ እጅግ ቅርብ ነው ይላል አምላካችን ቃል። ምንም እንኳን እግዚአብሔር ቃሉን ለእስራኤላውያኖች በተለያየ አይነትና መንገድ እንደሰጣቸው ብንመለከትም የእግዚአብሔር ቃል ለሰው ተሰጠ የሚባለው በሰው ልብና በሰው አፍ ቅርብ የሆነ ከሆነ ነው። በልብ ውስጥ የሌለ በአፉ አይኖርምና። እግዚአብሔር ቅዱሳን መጻሕፍትን እንዲጻፉ እንዳደረገ መጻሕፍቱ ተጠብቀው ከትውልድ ወደ ሌላ ትውልድ እንዲተላለፉም ያደረገው ደግሞ እርሱ ራሱ ነው። ቅዱሳን መጻሕፍት ምንም እንኳን በሰው እጅ የተጻፉ በሰው ቋንቋ የተጻፉ ቢሆንም የእግዚአብሔር ቃላቶች ናቸው። አይሁዳውያኑ የእግዚአብሔርን ቃላት የያዙትን ጽላቶች ያስቀምጡ የነበረው በታቦት ውስጥ ነበር። ህጉ የተጻፈባቸው በድንጋይ ጽላቶች ላይ ነበር። ህጉ የተጻፈባቸው እነዚህ ጽላቶች ግን የሚቀመጡት በወርቅ በተለበጠ ታቦት ውስጥ ነበር። ታቦቱን የሚከድነው የስርየት መክደኛው የሚባለው የተሰራው ከጥሩ ወርቅ ነበር። በዘጸአት ምዕራፍ 25 ቁጥር 17 ላይ ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ስራ ይለዋል እግዚአብሔር ለሙሴ። ይህ የስርየት መክደኛ እግዚአብሔር የህዝቡን ኃጢአት የሚያስተሰርይበት ደም የሚረጭበት ቦታ ነው። ስለዚህ የስርየት መክደኛ የሚባለው ስርየት ህጉን የሚተላለፉበትን ኃጢአታቸውን የሚከድነውን ምህረት እንዲያገኙ ምክንያት የሚሆነው መስዋዕት ደም የሚረጭበት ቦታ ነው። የእግዚአብሔር ጽላቶች ያሉበትን ያንን ታቦት የሚከድነው መክደኛ የስርየት መክደኛው ተብሎ ይጠራል። የእስራኤል ህዝቦች ቅዱሳት መጻሕፍትን የሚጽፉ ለዚህ ነገር ተግባር ራሳቸውን የለዩ ሰዎች ነበሯቸው። እነዚህ የቅዱሳት መጻሕፍት ጸሐፊዎች በመጻሕፍት ለሚጽፏቸው ጽሑፎቻቸው ራሳቸውን ሳይቀድሱ መጻሕፍቶቹን አይጽፉም ነበር። አይሁዳውያን ጸሐፊዎች ብቻ ሳይሆኑ በዚያን በአይሁድ ዘመን መጻሕፍት ማተሚያ ቤቶች በሌሉበት ዘመን ጸሐፍት የሚባሉ በርካታ ባለሙያዎች በሚድል ኢስት እና በሮማን ግዛት ውስጥ በግሪክ ግዛት ውስጥ ነበሩ። እነዚህ ጸሐፊዎች የተለዩ ጸሐፊዎች ናቸው። በዚያን ጊዜ ጸሐፍት የሚለው ነገር ህግ አዋቂዎች፣ ነገር አዋቂዎች፣ በጽሑፍ ስራ የሚያገለግሉ ህጋዊ ነገሮችን ድራፍት የሚያደርጉ ሰዎች ናቸው። ነገር ግን የሃይማኖት ቅዱሳት መጻሕፍትን ግን የሚጽፉት አይሁዳውያን ጸሐፊዎች ግን በጣም ልዩ ስፍራ የሚሰጣቸው የተለየ መንፈሳዊ ተግባር የሚፈጽሙ ሰዎች ነበሩ። እንዲሁም ሙያ ጸሐፊ የሆነ ብቻ ቅዱሳን መጻሕፍትን አይጽፍም ነበር። እነዚህ ሰዎች ራሳቸውን ሳያነጹ የሚጠቀሙበትን የመጻሕፍያ ቃ ሳይቀድሱ የእግዚአብሔርን ቃላት አይጽፉም ነበር። የእግዚአብሔር ሕግ ጽላቶቹ በከበረ ነገር ውስጥ እንደሚቀመጡ ሁሉ በመጽሐፍ ላይ የሚጻፉትም የእግዚአብሔር ቃላት በከበረ ሁኔታ መጽሐፍ እንዳለባቸው ከዚህ ሁኔታ አይሁዳውያኖቹ ከሚያደርጉት እንማራለን። አጻጻፋቸው የነዚህ የጻፍቶቹ ማለት ነው የቅዱሳን መጽሐፍ ጻፊዎች በከፍተኛ ጥንቃቄና ወጥ በሆነ የጋራ መመሪያ ህግ የሚጻፉ ነበሩ። ሁሉ ሰው ጻፊው እንደመሰለው የሚጽፈው አይደለም። ጽሑፎቻቸውን ከንጹህ እንስሳ ቆዳ በተሰራ ብራና ላይ ነበር የሚጽፉት። በሚጽፉበት ጊዜ የሚጽፏቸውን ቃላቶች በአፋቸው እየተናገሩ እየደገሙ ነው። እጃቸው የሚጽፈውን አፋቸው እየተናገረ ነው የሚጽፉት። የጻፉት ጽሑፍ በፊደላት ቁጥርና በአቀማመጡ ከሚጽፉት ከሚቀዱት ቅጅ መጽሐፍት ጋራ ተያይቶ አንድ መሆኑን እየተገናዘበ ነው ተቀባይነት የሚያገኘው። ስለዚህ የጻፉት ጽሑፍ በፊደላት ቁጥሩ በአቀማመጡ ከሚቀዳ ዋና መጽሐፍ ጋር አንድ መሆኑን ለማስተያየት ፊደላቶቹ በተቀመጡበት ስፍራና አንቀጽ እየተገናዘቡ ትክክለኛ ቅጅ መሆኑን ይመለከቱ ነበር። መጽሐፍቶቻቸው ሲያረጁ አይሁዳውያኖች በሰው እጅ በመያዛቸው ሊጎዱ እንደሚችሉ ሊቀደዱ እንደሚችሉ ሲታዩ እንደ ሬሳ ባይቀበሩም ቅዱስ በሆነ ሥርዓት ተጠብቀው የሚቀመጡበት ማስቀመጫ ስፍራ አላቸው። አንዳንዶቹ ይህንን ቅዱስ ቀብር ሥርዓት ብለው የሚጠሩ ሰዎች አሉ። በ1947 ዓመተ ምህረት በሞት ባህር ምዕራብ በኩል በሚገኘው በኩመራን ዋሻ በሚባለው ስፍራ የተገኙት መጽሐፍቶች በዚህ አይነት መንገድ በማሰሮ ውስጥ ተቀምጠው በሚደንቅ ሁኔታ እንደተገኙ ታሪክ ይናገራል። እነዚህ ጽሑፎች የመጽሐፍ ቅዱስ ምሁራን በማጥናት በመመርመር ተገነጣጥለው ያሉትን በትክክለኛ ሁኔታ በከፍተኛ ጥንቃቄና ምርምር እያገጣጠሙ በዚያን ዘመን የነበረውን የመጽሐፍ ቅዱስን ይዘትና ሁኔታ የአይሁድ ህብረተሰብ ያለውንም የሃይማኖትና የመንፈሳዊ ነገር ግንዛቤያቸውን በአንክሮ ያጠኑበታል። ብዙ ጥናቶች የጥናት ጽሑፎችም ተጽፈዋል። አይሁዳውያን እነዚህን መጽሐፍት ከእግዚአብሔር ባደራ እንደተቀበሉ መጽሐፍ ቅዱስ ያስተምረናል። የእግዚአብሔር ጽላት ያለባቸውን ሁለቱን ጽላቶች በከበረ ታቦት ውስጥ በከበረ መክደኛ ውስጥ አድርገው በቅድስተ ቅዱሳን በቤተ መቅደሱ ግቢ ውስጥ ካሉት ነገሮች ሁሉ ቅድስተ ቅዱሳን የሚባለው የቅዱስ ቅዱስ በሆነ ስፍራ ውስጥ የእግዚአብሔር ሕግ ጽላት ይቀመጥ ነበር። ስለዚህ ባላደራነታቸው ለጽላቶቹ ብቻ አይደለም ጻፊዎቻቸው እንደዚህ ሲጽፉ እንደምናየው ሁሉ በከፍተኛ ጥንቃቄ የእግዚአብሔርን ቃል አደራ የተቀበሉ ናቸው። ጳውሎስ በሮሜ 3:2 ላይ ስለዚህ ሁኔታ ሲናገር አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው ይላል። ይህንን በማለት አይሁዳውያኖች ምን አይነት ብልጫ ሊኖራቸው እንደሚችል አይሁዳዊነት ብልጫ አለውን ይያለ በመጠየቅ ነው ይሄን የሚናገረው። አዎ የእግዚአብሔር ቃላት ባደራ በመቀበል የተመሰረተ ብልጫ እንዳላቸው ይታያል። ነገር ግን የተቀበሏቸውን ቃላቶች ካላመኗቸው አይሁዳዊነታቸው ብልጫው በአደራ ብቻ መታየት የለበትም የሚል ትምህርት ያስተምራል ጳውሎስ። አደራ የተቀበሏቸውን ቃላቶች ባለማመናቸው አይሁዳውያኖች ብልጫቸው ሊያድናቸው የመጣውን ጌታ ለስቃይ አሳልፈው የሰጡት፣ ለሞት አሳልፈው የሰጡት፣ ለመስቀል ሞት አሳልፈው የሰጡት እንዳደረጋቸው እንመለከታለን። የመጽሐፍ ባለቤት መሆን የሃይማኖተኛነትን ምልክት በራሱ አያሳይም። መታዘዝ ያ የተቀበሉትን የሃይማኖት እውነት በመታዘዝ መኖር ነው። የሃይማኖት እውነትና ጉልበት የሚታየው የመጽሐፍ ባለቤት መሆን ሳይሆን የሚያኮራው መጽሐፍቱን ታዞ የሚሉትን የሚያስተምሩትን አምኖ በመጠበቅ በህይወት በተመክሮ ባኗኗር ዘዴ መተግበር ነው። ትልቅ ባላደራ የሚያሰኘው መጽሐፍት ላይ የቀረበው እውነት እግዚአብሔር የሚናገራቸው እውነት የሰውን ህይወት ያለወጠ ከሆነ የሰውን አካሄድ ካለወጠ የእግዚአብሔር የመጽሐፍ ባላደራ አይደለም የሚያደርገን፣ የቃላቶቹ ባላደራ ነው የሚያደርገን። ባደራ የተቀበልናቸው ቃላቶች በህይወታችን ሲተረጎሙ ነው አደራ ጠባቂ ምን ሆነው። መጽሐፍቶቹ በላይብረሪ ሊቀመጡ በመጽሐፍ ላይ ማስታወሻ ሆኖ ሊቀመጡ አይደለም የተሰጡት። የሰውን ህይወት ሊለውጡ የአይሁድን ህብረተሰብ ህይወት ሊቀይሩ ነው የተሰጡት። ነገር ግን አይሁዳውያኖች ብልጫቸው የመጽሐፍ ባለቤት ብቻ ሆኖ መጽሐፍቶቹ የሚያዟቸውና የሚመክሯቸውን የሚያስጠነቅቋቸውን ችላ በማለታቸው ባላደራነታቸው በላጭ የበላጭነት ስፍራቸው እንዳሳጣቸው ያሳየናል። ስለዚህ መጽሐፍትን መታዘዝ ባስጣለ ብልጫ ብቻ ራስን የተለየ ማድረግ ፊተኛ የመሆንን እድል ወደ ኋላኛነት የሚመልስ የሚያመጣ ችግር እንዳደረሳቸው አይሁዳውያኖችን በመመልከት እንማራለን። የእግዚአብሔር ቃላት በቤተ መቅደስ በወርቅ በተለበጠ ታቦት ውስጥ ከወርቅ በተሰራ መክደኛ ውስጥ መጠበቃቸው ብቻ ሳይሆን እግዚአብሔር ክብሩን የሚገልጥበት ስፍራና ቦታውና እንደ ዙፋን የሚሆነው በአይሁድ ህዝብ መካከል አድራለሁ ያለው አምላክ እንደ ዙፋን መቀመጫው አድርጎ የሚታይበት ክብሩን የሚያሳይበት ቦታ ታቦቱ መሆኑ ትልቅ ምስጢር አለው። ይህ ቦታ እግዚአብሔር ህዝቡን የሚገናኝበት ቦታ ነው። መሰረቱ ህጉ ነው። ህጉ በታቦቱ ውስጥ ነው ያለው። ታቦቱን የሚሸፍነው የስርየት መክደኛው ነው። እግዚአብሔር የሚገለጠው ህጉ የተቀመጠበትን ታቦትን የሸፈነውን የስርየት መክደኛው ላይ ነው የእግዚአብሔር ክብር የሚታየው። ይህ ትልቅ ትምህርት አለው። በዘጸአት ምዕራፍ 25 ከ17 እስከ 22 ስንመለከት ከጥሩ ወርቅ ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ስራ ይላል። ቀደም እንዳልኩት የስርየት መክደኛው ማለት በወርቅ የሚሰራ ነው። ይሄው የእግዚአብሔር ቃል እንደሚናገረው እና ታቦቱን የሚከድን ነው። 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ ይላል። ከስርየት መክደኛውም ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ በአንድ ላይ ተሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። ፊታቸውም እርስ በርሱ ይታያል። የኪሩቤልም ፊታቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውንም በታቦቱ ላይ ታደርገዋለህ። እኔም የምሰጥህን ምስክር በታቦት ውስጥ ታኖረዋለህ። ምስክር ማለት እግዚአብሔር የሰጠውን ጽላት ማለት ነው። በዚያም ካንተ ጋር እገናኛለሁ። የእስራኤልን ልጆች ታዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስርየት መክደኛው ላይ ሆኜ እነጋገርሃለሁ ይላል። የእግዚአብሔር ጸላቶች ተከብረው በተቀመጡበት ስፍራ ላይ ነው እግዚአብሔር ክብሩን ለእስራኤል የሚገልጠው። በአደራ የተቀበሏቸውን 10 ትእዛዛትን ጸላቶቹ ያሉበትን እንዲቀመጡ እግዚአብሔር የደነገገበትን ስፍራ ታቦቱን በሚሸፍነው በዚያ በስርየት መክደኛው ላይ ሆኖ እግዚአብሔር እስራኤልን ያነጋግራል። ይሄ የምናምነው አምላካችን ራሱን የሚገልጠው የእግዚአብሔር ሕግ የተጻፈባቸው ጽላቶች በሚቀመጡበት ታቦት ላይ መሆኑ ብዙ መንፈሳዊ ትምህርት የሚገኝበት ምስጢር አለው። የእግዚአብሔር ቃል ሳይከበር ሃይማኖት የለም። የእግዚአብሔር ሕግ ተጥሶ ሃይማኖት የለም። ሃይማኖትን ከአምላክ ቃል ለይቶ በቤተ እምነትና በውጫዊ የሃይማኖት መልክ ብቻ መመልከት ትልቅ ስህተት ላይ ይጥለናል። አይሁዳውያኖች እግዚአብሔር ክብሩን የሚገልጠው በታቦቱ ላይ መሆኑን መረዳትና ማስተዋል ነበረባቸው። እግዚአብሔር ቅዱሱ አምላክ በቅድስናና በክብር ራሱን የሚገልጠው ሕጉ በተከበረበትና በታመነበት ሁኔታ ውስጥ ብቻ መሆኑን እንመለከታለን። ሕጉ ባይከበር፣ ሕጉ ባይታመን፣ ሕጉ ቢጣስ እግዚአብሔር በዛ በስርየት መክደኛ ላይ ሊገኝ አይችልም። የእግዚአብሔርን ቃል የሚያስጥል ሃይማኖትን በድርጅታዊ መልክ ብቻ በማየት የሰዎች የማህበርና የድርጅት ጉዳይ ብቻ አድርጎ መመልከት ትልቅ መንፈሳዊ ኪሳራ ያመጣል። በዚህ ጉዳይ ላይ በቅርብ ጊዜ በተለይ በሰሞኑ በሀገራችን በኢቫንጀሊካል ቸርች መካከል የሆነ መሰማቸው ነገሮች በጣም መንፈስን ረፍት የሚነሱ ነገሮች ባህሪዎች አላቸው። በዚህ ጉዳይ ላይ በእውነት እግዚአብሔር ከረዳኝ ነገሩን አጥርቼ ከተረዳው በኋላ የማቀርበው መልእክት ይኖረኛል። ይሁን እንጂ በዚህ ትምህርት ውስጥ ላቀርበው የምፈልገው ትልቁና ዋናው ነገር የእግዚአብሔር ቃል ካልተከበረ እውነት ካልተከበረ ሃይማኖቴ የምንለው ነገር ምንም ነገር ሊኖር አይችልም። እግዚአብሔር በቤተ መቅደሱ አይደለም የሚገኘው፣ የቤተ መቅደሱ ማማር አይደለም። ቤተ መቅደሱ በራሱ ትዛዝ በእግዚአብሔር መመሪያ ተሰርቷል። መልካም ነው፣ የእግዚአብሔር ማደሪያ ነው፣ ቅዱስ ነው። ነገር ግን እግዚአብሔር ክብሩን የሚገልጠው ታቦቱን በሸፈነው በስርየት መክደኛው ላይ መሆኑን سنገነዘብ በታቦቱ ውስጥ ታቦቱን አስፈላጊ ያደረገው ነገር ታቦቱ አይደለም፣ በታቦቱ ውስጥ ያለው ህጉን የተቀህጉ ወይ ምስክሩ ጽላቶቹ መሆናቸው መርሳት የለብንም። ስለዚህ እግዚአብሔር በስርየት መክደኛው ላይ ሆኖ ካህኑን የሚያነጋግረው ካህኑ ህጉን ሊበድል የሚችል ሰው በመሆኑ ደግሞም ህጉን ባለመታዘዝ የሚስቱ ሰዎችንም በመወከሉ ከእግዚአብሔር ጋር ለመገናኘት ወደ ቅድስተ ቅዱሳን እንዲሁ ዘው ብሎ አይገባም፣ መግባት አይችልም። የቱንም ያህል እግዚአብሔር ሾመኝ ብሎ ቢል እንዲሁ ዘው ብሎ አይገባም። የሚገባው በአመት አንድ ጊዜ ብቻ ነው። በአመት አንድ ጊዜ እንኳን ሲገባም በዕብራውያን 9:7 ላይ እንደምንመለከተው በሁለተኛይቱ ግን ይላል ቅድስተ ቅዱሳን ወይም ታቦቱ ያለበትን ማለት ነው ሊቀ ካህናት ብቻውን በአመት አንድ ጊዜ ይገባባታል። ሲገባ ምን ይዞ ይገባል? እርሱም ስለራሱና ስለህዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም ይላል። የእግዚአብሔር ህግን የሚጥስ ካህን የእግዚአብሔርን ህግ የሚተላለፍ ህዝብ የሚወክል ካህንና የሚበድል ህዝብ የእግዚአብሔርን ቃል ከእግዚአብሔር ከራሱ ማግኘት አይችልም። ስለዚህ ካህኑ ወደ እግዚአብሔር ጋር እግዚአብሔር የማዝን ከላይ እንዳነበብኩላችሁ በዚያም ካንተ ጋር ሆኜ እገናኛለሁ የእስራኤልንም ልጆች ታዘዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስርየት መክደኛው ላይ ሆኜ አነጋግራለሁ ያለው እግዚአብሔር የሚያነጋግረው ውድ ወገኖቼ የተበደለው ህግ የተላለፉትን ህግ አስመልክቶ ኃጢአታቸው ሊሰረይ የሚችልበትን መስዋዕት ካቀረቡ ብቻ ነው። ስለዚህ እግዚአብሔር ህግ ተጥሶ እግዚአብሔር ማደሪያ ስላለው ብቻ በመካከላችን አለ ያድራል ብሎ አይሁዳውያኖች ሊኮራሩ አይችሉም። ስለዚህ አይሁዳውያን እግዚአብሔርን ቃላት ባደራ ተቀብለው የሚኖሩበትን ሁኔታ በቤተ መቅደስ ሥርዓታቸው ብቻ አይደለም የምንመለከተው። ቅዱሳት መጽሐፍቱን ከትውልድ ወደ ትውልድ የሚያስተላልፉት መጽሐፍቱን በከፍተኛ ጥንቃቄ ነበር። ስለዚህ እግዚአብሔር ቃል በቅድስተ ቅዱሳን በምን አይነት ቅዱስ ሥርዓት እንደሚቀመጥ እንዳየን ሁሉ በመጽሐፍትም ሲቀመጥ ሕይወታቸውን ቀድሰው የሚጽፉባቸው መሳሪያዎች ቀድሰው እና በንጹህ ቆዳ ላይ የእግዚአብሔርን ቃላት ያስቀምጡ ነበር። ቅዱሳን መጽሐፍቱን ከትውልድ ወደ ትውልድ የሚያስተላልፉት በመጽሐፍ ብቻ አይደለም። ከትውልድ ወደ ትውልድ የሚያስተላልፉት አይሁዳውያኖች ቃላቶቹ የሚጻፉት በመጽሐፍ ላይና በድንጋይ ላይ ብቻ አልነበረም። ሰው በልቡ ሊያኖራቸው የሚገቡ መጽሐፍት እንደሆኑ የእግዚአብሔር ቃል ይናገራል። ውድ አድማጮች እነዚህን ሁኔታዎች በምንመለከትበት ጊዜ የምናየው ነገር ታላቅ ነገር አለ። እግዚአብሔር ከዚህ ነገር ምንድን ነው የሚያስተምረን? እግዚአብሔር ምን እንደሚያስተምረን ልብ ማለት አለብን። አይሁዳውያን የእግዚአብሔርን ቃላት ቅዱስነት በቤተ መቅደስ ቅዱስ ሥርዓት በታላቅ አክብሮት በመጠበቃቸው አምላካቸው ከነርሱ ጋር የሚገናኝበትን ዋና መንፈሳዊ ምክንያት በዚህ እንደሚያገኙ የሚያደርግ ምስጢር እንዳለናለን። ለአይሁዳውያን እግዚአብሔር ባደረ የሰጣቸውን ቃላቶች እግዚአብሔር ራሱ ቃላቶቹን ያከብራቸዋል፣ ይወዳቸዋል። የሱ ቃላቶች ናቸው። አይሁዳውያን ለእግዚአብሔር ቃል ማደሪያ በብዙ ዋጋና ክብር ሰርተውለታል። በምድረ በዳ ላይ እንዳሉ ጌጣቸውን ያወለቁ ያላቸውን ሀብት ሁሉ ዘርግፈው ለእግዚአብሔር ማደሪያ ሰርተውለታል። ንጉሥ ሰለሞን ያለውን ሀብት ሁሉ አባቱ ዳዊት ከመሞቱ በፊት ለእግዚአብሔር ቤተ መቅደስ ማሰራ የሚሆን እጅግ የከበረ ስጦታዎችን በመስዋዕትነት ህዝቡም ሁሉ ሰጥቶ ተሰርቶለታል። እግዚአብሔር ያሰራው ቤተ መቅደስ በሰለሞን ዘመን እጅግ የሚያስደንቅ ነበር። ነገር ግን እርሱ በማደሪያው ለማደሩም ሆነ እነርሱን እንዲያያቸው የሚያደርገው የማደሪያው ማማርና ክብር ሳይሆን ቃሉ የተያዘበትን ሁኔታ እንደሚመለከት እግዚአብሔር ሲናገራቸው እናያለን። በኢሳይያስ 66:2 ላይ እነዚህን ሁሉ እጄ ሰርታለች፣ እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ወደ ሚንቀጠቀጥ ሰው መለከታለሁ። ሰዎች እግዚአብሔር ቃል በልባቸው ውስጥ ገብቶ ልባቸውን ነክቶ ልባቸውን አንቀጥቅጦ ትሁት አድርጓቸው መንፈሳቸውን የሰበረ ካልሆነ መጽሐፍ ቅዱስ እንዲህ ያለ ሥራ ካልሰራ የእግዚአብሔር ቃል እንዲህ ያለ ሥራ ካልሰራ እግዚአብሔር ወደ እኛ ሊመለከት አይችልም። እግዚአብሔር ወደ ያንዳንዳችን የሚመለከተው ይሄን ብናደርግ ነው፣ ወደ ሰራው ወደ ቤተ መቅደስ አይደለም። ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ የኢየሩሳሌምን ቤተ መቅደስ ማማር ሄሮድስ በዚያን ጊዜ ገና ሰርቶ አልጨረሰውን ብዙ ዘመን የፈጀውን ቤተ መቅደስ ውበቱን እያደነቁ ያሳዩት ነበር። ይሄማ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። እግዚአብሔር ዋጋ ስለተከፈለበት በከበረ ሁኔታ ስለተሰራ የሰው አይን ማረፊያ ስለሆነ በአንድ ቤተ መቅደስ ውስጥ ይህን አንድ ችላ እላለሁ ብሎ አይልም። የእግዚአብሔር ሕግ የሚጠበቅበት አጠባበቁ፣ የእግዚአብሔር ሕግ በክብር የሚያዝበት አያያዙ መታየት አለበት። እግዚአብሔር እንደ ዙፋን ቆጥሮ በስርየት መክደኛ ላይ ክብሩን የሚገልጥበት ያ ታቦት የእግዚአብሔር ታቦት የከበረ ያደረገው የእግዚአብሔር ሕግ በውስጡ ስላለ። እስራኤል ሕዝብ ግን ይሄንን ሕግ ካላከበረ፣ እስራኤል ሕዝብ ግን ይሄንን ሕግ ካልታዘዘ፣ እስራኤል ሕዝብ ግን እግዚአብሔርን ፈርቶ እንደ ቃሉ የሚኖር ካልሆነ እግዚአብሔር በመካከላቸው ማደሪያ እንዳጣሰው እግዚአብሔር ለማደሪያ ብሎ ብቻ በሰሩለት ቤት ውስጥ ሊገኝ አይችልም። ስለዚህ እግዚአብሔር ምን ይላቸዋል? እኔ መመለከተው ወደ ሰራችሁልኝ እናንተ ምንድነው የምትሰሩልኝ? እጃችሁ የሰራችሁን ቤት እንዳለው እንዳይሆን እኔ ሰራሁትን ተመልከቱ ይላቸዋል። እኔ መመለከተው ወደዚህ ወደ ትሁት ነው፣ መንፈሱ ወደ ተሰበረ ነው፣ በቃሌ ወደ ሚንቀጠቀጥ ሰው ነው መመለከተው ይላል። ከዚያ ቤተ መቅደስ ውስጥ ሆኖ በእግዚአብሔር ፍርሃት ሆና ከውጭ ሆና ለካህኑ የሰከረ ሰው እስክትመስለው ድረስ ልቧን በእግዚአብሔር ፊት ያፈሰሰችውን የሳሙኤልን እናት የሚመለከተው እግዚአብሔር እንዴት ያለ አምላክ ነው! ከውስጥ ሆኖ እግዚአብሔር እንደ ሰው የታጠረ አምላክ አይደለም። አይኖቹ በዚያ ቤተ መቅደስ አካባቢ መስዋዕት ሊያቀርቡ የመጡትን ሰዎች ሁሉ ይመለከታል። ውድ ወገኖቼ ብዙ ሰዎች ብዙ ገንዘብ ይዘው በዚያን ዘመን በወረቀት መልክ ያለ ገንዘብ አይደለም እንንኮሻኮሽ የብረት ባህሪ ያለው ገንዘብ ነው ይዘው መጥተው ሰዎች ስለታቸው በቤተ መቅደስ የሚሰጡት። ጌታ ኢየሱስ ክርስቶስ ሳንቲም የጣለችውን ሴት የሷ የላ የጣለችው የሰጠችው የዛ የሳንቲም ድምጽ ነው በልቡ የጮኸ። ጌታ ኢየሱስ ክርስቶስ ሰዎች እየተጋፉት አልተሰማውም ግፊያቸው። ጨርቁን የነካችሁን ከሰዎች በስተጀርባ ሆና ከኋላው የነካችሁን ሴት ነው ያየው። ዛሬ እግዚአብሔር ቃሉን እንዴት አርገን እንደምንሰማ፣ ቃሉን እንዴት አርገን እንደምንመለከት፣ ቃሉን እንዴት አርገን እንደምንቀበል እግዚአብሔር ያለው ትሁት ያደርገናል። እግዚአብሔር ቃል መንፈሳችንን ተሰበረ ያደርገዋል። በእግዚአብሔር ቃል እየተንቀጠቀጥን ሐሴት እያደረግን በአምልኮ መንፈስ ልባችንን በዝቅታ በእግዚአብሔር ፊት አዋርደን እንድናመልከው ያደርገናል። ያኔ ነው ሃይማኖት አለን የምንለው። የምንሄድበት ቤተ መቅደስ ማማሩ፣ የምንሄድበት የአምልኮ ስፍራ ማማሩ ውጫዊ የሆነ የሃይማኖታችን ስርዓት አይደለም ወሳኙ። እግዚአብሔር ትሁት የሆነውን መንፈሱ የተሰበረውን ልቡ በእግዚአብሔር ቃል የሚንቀጠቀጠውን ሰው ሰዎች ከሚሰሩለት ህንፃ ሁሉ ይልቅ ለየት አድርጎ ያን ሰው ይመለከታል። እግዚአብሔር እንደዚህ የሚመለከተን ሰዎች ነው። እግዚአብሔር እንደዚህ የሚመለከተን ሰዎች ነው። በቤተ መቅደስ ሁለት ሰዎች ሊጸልዩ መጡ። አንዱ ፈሪሳዊ ነው። ፈሪሳዊው ከግብዝነቱ የተነሳ የእግዚአብሔር ቃል ትሁት አላደረገውም። መንፈሱ የተሰበረ አይደለም። በእግዚአብሔር ቃል አይንቀጠቀጥም። በእግዚአብሔር ቃል ተመጻዳቂ፣ ጉረኛ፣ ትምክህተኛ ነው የሆነው። ልቡ አልተንቀጠቀጠም። መንፈሱ አልተሰበረም። ሊቀ ካህኑ መስዋዕት ይዞ በእግዚአብሔር ፊት እንደሚቀርብ፣ ለኃጢአታቸው መስዋዕት እንደሚቀርብላቸው አላስተዋለም። ወደ ቤተ መቅደስ ዘው ብሎ ገብቶ እግዚአብሔር ሆይ እንደዚህ ቀራጭ ኃጢአተኛ ስላላደረከኝ አመሰግናለሁ እያለ ሃይማኖታዊ መመጻደቅን በማድረጉ የጾመውን ጾም የጸለየውን ጸሎት ለደሆች የሰጠውን ሳንቲም እያስቆጠረ በግብዝነት ሲናገር እግዚአብሔር ናቀው። ነገር ግን ልቡ በእግዚአብሔር ፍርሃት የተያዘው ያ ኃጢአተኛ ግን ደረቱን እየደቃ ማረኝ በማለት ንስሐ ገባ። አይሁዳውያን ቅዱሳን መጽሐፍቱን በመጽሐፍት በመጠበቃቸው መጽሐፍቱን እኛም ልናገኛቸው ልንጠቀምባቸው ችለናል። በልባቸው በቅዱስ ቤተ መቅደስ የሚጠበቀውን ቃል ባለመታዘዛቸው ምክንያት ዛሬ ቤተ መቅደሳቸውን አጥተው ሊያድናቸው ሊያከብራቸው የመጣውን ጌታ በማጣት የዘላለም ሕይወት የሚሰጡ ከሚመስሏቸው መጽሐፍቶቻቸው ጋር ብቻ ቀርተዋል። በመጽሐፈ ምሳሌ ምዕራፍ 2 ቁጥር 2 ላይ ከአፉ ሕጉን ተቀበል በልቡም ቃሉን አኑር ይላል። የእግዚአብሔር ቃል መኖሪያው በሰው ልብ ሲሆን ያኔ ኃይማኖት አለን እንላለን። በመጽሐፍ ላይ ብቻ በቤተ መቅደስ ብቻ ኖሮ በሰው ልብ የሌለ ከሆነ እግዚአብሔር በተሰራለት ቤተ መቅደስ ብቻ ሊኖር እንደማይችል ሁሉ እኔና እናንተ ካዩር ታሪክ እንደምንማር ዛሬም ለኛም እንደዚሁ መጽሐፉን ብንንተራሰው ብንስመው ብንልሰው አይሆንም። ልባችንን ካንቀጠቀጠ መንፈሳችንን ከሰበረ ትሁት ካደረገን እግዚአብሔር ወደኛ ይመለከታል። የሰማነውን እግዚአብሔር ይባርክልን። ይህ ትምህርት ለመታነጻችሁ ለመጠገናችሁ ይሁንላችሁ። ሞቶ በተነሳው በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiopiacgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን